amasaganta kwana mara tuttufu ba.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ነሐሴ 26 2013 ዓ.ም ዝግጅታችን ጀመረ። የህወሓት ታጣቂዎች በገቡባቸው የአማራ ክልል አካባቢዎች ሁሉ የእርዳታ መጋዘኖችን መዝረፋቸውን USAID አስታወቀ። በአብይ ርዕስ ተቀባለን። በቤንሻንጉል ጉሙዝ ክልል 5 ሰዎች በታጣቂዎች መገደላቸውን ነዋሪዎች ገለጹ።
ዛሬ በካንቶ አካባቢ 2 ባጃጆች ያሉትን ተሳፋሪዎችን ጉዞ ላይ ያሉ የጉሙዝ ሽፍታ ታጣቂዎች ማስቃቂ ሁኔታ መንገደለ ሌላ 2 ማቁጥዋል። ከዛ ውስጥ ሽናሻ ናቸው የሞቱት 2 አማራ ናቸው። 2 ማቁጥሎ ሁለት ፕራይመሪ ሆስፒታል ነው ያሉት።
አቶ አለማየሁ ቺንካሩ የተባሉ የአካባቢው ነዋሪ ናቸው። ይህንንና ሌሎች በዛ ያሉ ዘገባዎችን በሚሽቱ ቅንብራችን ታዳምጣላችሁ። እኔ ስጥልኝ እንደምናመሻችሁ ክብራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ዝግጅታችንን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voenews.com በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ እንደመጣለን። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጂት ታዬ ነኝ። የህወሓት ታጣቂዎች በገቡባቸው የአማራ ክልል አካባቢዎች ሁሉ የእርዳታ መጋዘኖችን ዘርፈዋል ሲል USAID አስታወቀ። በኢትዮጵያ የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅት ሚሽን ዳይሬክተር ሾን ጆንስ ከኢትዮጵያ ብሔራዊ ቴሌቪዥን ጋር ባደረጉት ቆይታ ህወሓቶች በአማራ ክልል ውስጥ በገቡበት ከተማ ሁሉ መጋዘኖችን፣ የጭነት መኪናዎችን ዘርፈዋል፣ በደረሱባቸው መንደሮች ሁሉ ከፍተኛ ውድመት አስከትለዋል ብለዋል። ሻን ጆንስ በህወሓት ላይ ያቀረቡትን ይህንን ክስ የህወሓት ቃል አቀባይ ጌታቸው ረዳ አጣጥለውታል። አቶ ጌታቸው ከሰዓታት በፊት በትዊተር አድራሻቸው ባሰፈሩት ጽሑፍ ከመስመር ውጪ ስለሚሆኑ ተዋጊዎች ስለያንዳንዱ ተቀባይነት የሌለው ባህሪ ማረጋገጥ ባንችልም እንዲህ አይነቱ ዝርፊያ በዋነኝነት በአካባቢው ግለሰቦችና ቡድኖች የተቀነባበረ መሆኑን የሚያሳይ ማስረጃ አለን ያሉ ሲሆን ጉዳዩን በገለልተኛ ምርመራ እናጣራለን ብለዋል። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ይቀርብበታል። በዲሞክራሲያዊት ኮንጎ ሪፐብሊክ ያስቻለው የጦር ፍርድ ቤት በ8 ፖሊሶችና 11 የጦር ሰራዊት ወታደሮች ላይ አስገድዶ በመድፈር ወንጀል የተላለፈባቸውን የጥፋተኝነት ውሳኔ አጽድቋል። በብጥብጥ በሚታመሰው ምስራቅ ኮንጎ ደቡባዊ ኪቮ ክፍለ ግዛት ልጆችን ደፍረዋል ተብለው የተከሰሱት ፖሊሶችና የጦር ሰራዊት ወታደሮች ከአንድ አመት እስከ 20 አመት በሚደርስ እስራት እንዲቀጡ የተበየነባቸው ከትናንት በስቲያ ሰኞ ነው። ተከሳሾቹ ለሰለባዎቻቸው የጉዳት ካሳ እንዲከፍሉም ታዘዋል። ወደ አፍጋኒስታን ዜና ስንሻገር በታሊባን ተዋጊዎችና ፓንጀሻር በመትባል ሸለቆ ውስጥ ታሊባኖችን በሚቃወሙ ኃይሎች መካከል ውጊያ መቀስቀሱ ተነግሯል። ከባድ ውጊያ የተቀሰቀሰው በሁለቱ ኃይሎች መካከል ልዩነቶቻቸውን ለማስወገድ የተደረገው ንግግር ከከሸፈ በኋላ ነው ተብሏል። የጸረ ታሊባኑ ኃይል ቃል አቀባይ እንዳሉት በታሊባን የተሰነዘረው ጥቃት ተመክቷል፣ ታሊባን ከባድ ኪሳራ ደርሶበታል ብለዋል። የተቃዋሚዎቹ ጎራ የሚመራው እንደ አውሮፓውያን አቆጣጠር ከ1990ዎቹ ጀምሮ በጸረ ታሊባን ተቃውሞ መሪነታቸው በሚታወቁት አህመድ ሳሂ ማስዑድ ልጅ አህመድ ማስዑድ መሆኑ ተነግሯል። የአፍጋኒስታን መንግስት ከወደቀ በኋላ የቀድሞ አንዳንድ የሀገሪቱ መንግስት የጸጥታ ኃይሎችና ወታደራዊ መሪዎችም ከተቃዋሚዎች ጦር ጋር መቀላቀላቸው ተገልጿል። በዛሬው ዕለት ታሊባን ወደ ፓንጅሼር እና አጎራባች ጉልባሃር የሚወስደውን የትራፊክ እንቅስቃሴ እንደዘጋ ነው የተሰማው። በሌላ በኩል አፍጋኒስታንን ለቆ በመውጣቱ ቀውስ አስተዳደራቸው ክፉኛ እየተተቸ የሚገኘው የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ትናንት ማክሰኞ ለህዝቡ ባሰሙት ንግግር ረጅሙን ጦርነት እንዲያበቃ ያደረጉበትን መንገድ ተከላክለዋል። ፕሬዝዳንቱ በንግግራቸው ይህን ማለቂያ የሌለው ጦርነት አላራዘመም ነው ያሉት። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ሉዊዚያና ግዛት ውስጥ አይዳ በሚል መጠሪያ የተሰየመው የውቅያኖስ ማዕበል ያደረሰው የከፋ መጥለቅለቅ የተጎዱ ሰዎችን ለማዳን እየተደረገ ያለው ጥረት ዛሬም ቀጥሎ ውሏል። ማርያማ ዲያሎ ያጠናቀረችውን ዘገባ ጽዮን ግርማ ታቀርባለች።
እጅግ የበረታውና አራተኛ ደረጃ ላይ እንደሚገኝ ሲነገር የነበረው የውቅያኖስ ማዕበል መላውን የሉዊዚያና ግዛት ደቡብ ምስራቅ የባህር ዳርቻ አጥለቅልቆ ሰውን መውጫ ሳጥቶታል። ይኸው ሀሪኬን አይዳ ተብሎ የተጠራው ወጀብ የግዛቲቱን የኤሌክትሪክ ኃይል መረብ አውድሞ ከአገልግሎት ውጪ አድርጓል። ምንም እንኳን ወጀቡ ረገብ ብሎ ደረጃው ወደ ሃሩር አውራጃ ማዕበልነት ቢወርድም በውሃው የተጠመዱ ሰዎችን ለማውጣት የተሰማሩ ፈጣን እርዳታ ሰጪ ቡድኖች በጀልባዎችና በታንኳዎች ሳይቀር እየተረባረቡ ናቸው። በመጥለቅለቁ መውጫ ካጡ ነዋሪዎች የሚሰማ የድረሱልኝ ጥሪ ነው። ሀሪኬን አይዳ የከትናንት በስቲያው እሁድ ሉዊዚያናን የመታች ጊዜ ንብረታቸው ሁሉ እንደወደመባቸው የሰባ ዓመቱ አዛውንት ቴዎፍሎስ ቻርልስ ይናገራሉ። ሁሉም ነገር ወደመ ይላሉ። ሙሉ ቤታቸው፣ አልባሳትና የቤታቸው ቁሳቁስ ሁሉ ጠፋ። ቻርልስ የሁማ ሉዊዚያና ነዋሪ ናቸው። ከዚህ ቀደም የነበሩ ሀሪኬኖችን በማለፋቸው ምክንያት ይህንንም ያለከፋ ጉዳት አልፈዋለሁ ብለው አስበው እንደነበር ተናግረዋል። እንዲህ እንደ ቻርልስ አይነት የከፋም ጉዳት የደረሰባቸው የሉዊዚያናና የሚሲሲፒ ነዋሪዎች ሰሞኑን እየበረታ ሊሄድ ይችላል የሚባለው የበጋ ወቅት ሙቀትም ሊጋለጡ የመቻላቸው ነገር ብዙዎችን አስግቷል። ሁለቱ ግዛቶች ውስጥ 1 ሚሊዮን የሚሆኑ ደንበኞች የኤሌክትሪክ ኃይል እንደሌላቸውና ንጹህ ወራጅ የመጠጥ ውሃ መቋረጡ ታውቋል። የዛሬ 16 ዓመት በተመሳሳይ ቀን ሉዊዚያናን በመታችው ሀሪኬን ካትሪና 1800 ሰው መሞቱ ይታወቃል።
ጽዮንን ለዘገባው አመሰግናለሁ። ከአየር ሁኔታ ጋር ተያያዥ ስለሆነ አደጋ ነው ቀጣዩ ዘገባም የሚያወሳው። በዓለም ላይ የደረሱት ከከባድ የአየር ሁኔታ ጋር የተያያዙ አደጋዎች ባለፉት 50 ዓመታት በአምስት እጥፍ መጨመራቸውን የተባበሩት መንግስታት ድርጅት አስታውቋል። ዝርዝሩን ስመኝሽ የቆየ ታቀርብልናለች።
የመንግስታቱ ድርጅት ዛሬ ባወጣው አዲስ ሪፖርት እንዳስታወቀው ከአየር ሁኔታ ጋር የተያያዙ ከባድ አደጋዎች በአምስት እጥፍ ጨምረዋል። ሆኖም በአደጋዎቹ የተነሳ ለህልፈት የሚዳረጉ ሰዎች ቁጥር ግን ቀንሷል። በመንግስታቱ ድርጅት የአየር ሁኔታዎችና የአየር ንብረት ጉዳይ ቢሮ የሆነው የዓለም የሜትሮሎጂ ድርጅት ዛሬ ጄኔቫ በሚገኘው ጽህፈት ቤቱ ሪፖርቱን ይፋ አድርጓል። ሪፖርቱ ባለፉት 50 ዓመታት በአየር ንብረት ለውጥ ምክንያት በዓለም ላይ በየቀኑ ቢያንስ አንድ አደጋ ሲደርስ እንደነበር ጠቁሞ በአደጋዎቹ በየቀኑ የ115 ሰው ህይወትና በ202 ሚሊዮን ዶላር የሚገመት ንብረት መጥፋቱንም አስታውቋል። የመንግስታቱ ድርጅት የአደጋ ስጋት ቅነሳ ልዩ ተወካይ ማሚ ሚዙቶሪ ሪፖርቱ አሳሳቢ መሆኑን ገልጸው ያለፈው ሐምሌ ወር በታሪክ ከመቼውም ጊዜ በላይ ከፍተኛው ሙቀት የተመዘገበበት በዓለም ዙሪያ ንዳድና ጎርፍ በብዛት የተከሰተበት መሆኑን ተናግረዋል። ከአየር ሁኔታ ጋር ተያያዥነት ያላቸው አደጋዎች እየተደጋገሙና እየከበዱ በመምጣታቸው ችግር ላይ የሚወድቁ ሰዎች ቁጥርም ከፍ ማለቱን ሪፖርቱ ጠቁሟል። ባለፈው ዓመት በተፈጥሮ አደጋ ምክንያት 31 ሚሊዮን ህዝብ ከመኖሪያው መፈናቀሉን የገለጹት የተባበሩት መንግስታት ድርጅት ባለስልጣኗ አሃዙ ባለፈው ዓመት በግጭት ምክንያት ከተፈናቀሉ ሰዎች ቁጥር የሚበልጥ መሆኑንም አስገንዝበዋል። አያይዘውም በየዓመቱ በተፈጥሮ አደጋ ምክንያት በአማካይ 26 ሚሊዮን ሰው ለድህነት እንደሚዳረግ ያስረዱት ባለስልጣኗ በዚህ ላይ የኮቪድ-19 ወረርሽኝ መደረቡ ደግሞ ችግሩን እንዳወሳሰበው አመልክተዋል። የዓለም የሜትሮሎጂ ድርጅት ዋና ጸሐፊ ፔቴሪ ታላስ በበኩላቸው በዚህ አዲስ ሪፖርት ጥሩ ዜና መካተቱን አውስተዋል።
ስመኝሽን ለዘገባው አመሰግናለሁ። ዜና ኮቪድ-19 ዩናይትድ ስቴትስ ውስጥ በከፍተኛ ፍጥነት በሚተላለፈው ዴልታው የኮሮና ቫይረስ ዝርያ የሚያዘው ሰው ቁጥር እየጨመረ ነው። ትምህርት ቤቶችም እየተከፈቱ ባሉበት በአሁን ወቅት ክትባቱን የሚወስዱ ሰዎች ቁጥር እያደገ መሆኑን የዋይት ሃውስ የኮቪድ-19 ጉዳይ ከፍተኛ አማካሪዎች ገልጸዋል። የዋይት ሃውስ ዋናው የኮቪድ-19 ምላሽ አስተባባሪ ጄፍ ዘንት ትናንት በሰጡት መግለጫ ባለፈው ሐምሌ ወር በሀገሪቱ በቀን ሲከተብ የነበረው ሰው ብዛት በአማካይ 500 ሺህ እንደነበር አስታውሰዋል። አሁን ግን በቀን እስከ 900 ሺህ የሚሆኑ እየተከተቡ መሆናቸውንም አስረድተዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅት ታየን ለዓለም ዜናዎቹ እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ነሐሴ 26 2013 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voanews የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ እንደመጣለን። አሁን የዕለቱን አብይ ርዕስ እናስደምጣችሁ። የህወሓት ታጣቂዎች በገቡባቸው የአማራ ክልል አካባቢዎች ሁሉ የእርዳታ መጋዘኖችን መዝረፋቸውን የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ USAID አስታወቀ። በኢትዮጵያ የUSAID ተልዕኮ ዳይሬክተር ሾን ጆንስ ከኢትዮጵያ ብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቆይታ ህወሓቶች በአማራ ክልል ውስጥ በገቡበት ከተማ ሁሉ መጋዘኖችን፣ የጭነት መኪናዎችን ዘርፈዋል። በደረሱባቸው መንደሮች ሁሉ ከፍተኛ ውድመት አስከትለዋል ብለዋል። ሾን ጆንስ በህወሓት ላይ ያቀረቡትን ይህንን ክስ የህወሓት ቃል አቀባይ አቶ ጌታቸው ረዳ አጣጥለውታል። አቶ ጌታቸው ከሰዓታት በፊት በትዊተር ገጻቸው ላይ ባሰፈሩት ጽሑፍ ከመስመር ውጪ ስለሚሆኑ ተዋጊዎች ስለያንዳንዱ ተቀባይነት የሌለው ባህሪ ማረጋገጥ ባንችልም እንዲህ አይነቱ ዝርፊያ በዋነኛነት በአካባቢው ግለሰቦችና ቡድኖች የተቀነባበረ መሆኑን የሚያሳይ ማስረጃ አለን ሲሉ ጉዳዩን በገለልተኛ ምርመራ እንደሚያጣሩትም ገልጸዋል። ኬኔዲ አባተ ዝርዝሩን ያስቀምጣናል።
በቅርቡ አንድ የህወሓት ወታደራዊ አመራር በተመረከበት ወቅት በኃይል ሰጭ ንጥረ ነገሮች የበለጸገ የዩኤስአይዲን የእርዳታ ምግብ ይዞ ተገኝቷል መባሉ ከፍተኛ መነጋገሪያ ሆኖ መቆየቱ ይታወሳል። ይህን ተከትሎ በተለያዩ ማህበራዊ ሚዲያዎች የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ ለህወሓት ታጣቂዎች የምግብ ድጋፍ እንደሚያደርግ ብዙዎች ሐሳብ መሰንዘራቸውና ይህን ሐሳብ ተቋሙ ማስተባበሉ ይታወሳል። በኢትዮጵያ የዩኤስአይዲ ተልዕኮ ዳይሬክተር ሾን ጆንስ ከኢትዮጵያ ብሔራዊ የቴሌቪዥን ጣቢያ ABC ጋር ከሁለት ቀናት በፊት በነበራቸው ቆይታ USAID እስካሁን በኢትዮጵያ በነበረው ቆይታ ለህወሓትም ይሁን ለሌላ ታጣቂ ቡድን የምግብም ሆነ ሌላ ድጋፍ አድርጎ አያውቅም ሲሉ ክሱን በድጋሚ አጣጥለዋል። USAID በኢትዮጵያ ከመያደርገው ድጋፍ ጋር በተያያዘ በአንዳንድ የመንግስት ሚዲያዎች በቅርቡ የተሰራጩ የተዛቡና ትክክለኛ ያልሆኑ ያሏቸው ዘገባዎች የዩናይትድ ስቴትስን መንግስት እንዳሳሰቡትም ገልጸዋል።
The United States government was very concerned about the recent, I think, misrepresentations.
በሀገሪቱ ስለሚደረገው የዩኤስአይዲ ድጋፍ በአንዳንድ የመንግስት ሚዲያዎች በቅርቡ የተሰራጩ የተዛቡና ትክክለኛ ያልሆኑ ዘገባዎች የዩናይትድ ስቴትስ መንግስትን በጣም አሳስበውታል። ኢትዮጵያውያን የደረሳቸው የተለየ መረጃ መሆኑን ማረጋገጥ እንፈልጋለን። በቀጥታ ከራሳችን እንዲሰሙም እንፈልጋለን። ዩኤስአይዲ በታሪኩ በኢትዮጵያ የሰብአዊ ድጋፍ ያደረገ በቆየበት ጊዜ እስካሁን ለህወሓትም ይሁን ለሌላ ታጣቂ ቡድን ምንም አይነት የምግብም ሆነ ያበረታች መዳኒት ድጋፍ አድርጎ አያውቅም።
የህወሓት ታጣቂዎች የድርጅቱን የእርዳታ ምግብ ሊያገኙ የሚችሉበትን መንገድ ሲጠቅሱ 3 መላምቶችን ያስቀመጡት ሾን ጆንስ እነዚህም ምግብ ከታደላቸው ላይ በመግዛት በችሮታ አሊያም በስርቆት ሊሆን እንደሚችል ነው የተናገሩት። የህወሓት ታጣቂዎች በገቡባቸው የአማራ ክልል አካባቢዎች ሁሉ መጋዘኖችን መዝረፋቸውንና ተሽከርካሪዎችንም መውሰዳቸውን በኢትዮጵያ የዩኤስአይዲ ተልዕኮ ዳይሬክተር ሾን ጆንስ አብራርተዋል።
In Amhara, we now know that the TPLF has every town that they've gone into, they've looted the warehouses, they've looted trucks.
በአማራ ክልል ውስጥ ህወሓቶች በገቡበት ከተማ ሁሉ መጋዘኖች ተዘርፈዋል። የጭነት መኪናዎችን ዘርፈዋል። በደረሱባቸው መንደሮች ሁሉ ከፍተኛ ዝርፊያ አስከትለዋል። ይህ ጉዳይ ለሰብአዊ ድርጅቶች ሰራተኞች በጣም አሳሳቢ ነው። የሰብአዊ አገልግሎት ሰራተኞች ለ9 ወር በቆየው ግጭት በአፋር በትግራይና በአማራ ክልሎች ህይወታቸውን ለማትረፍ ሸሽተዋል። የሰብአዊ ሰራተኞች በግጭት ማዕከል ውስጥ ካሉ አካላት መካከል ናቸው። ወደ ውስጥ ገብተው ህይወት አድን እርዳታ የሚሰጡ የመጀመሪያዎቹ ናቸው። በሚያሳዝን ሁኔታ ባለፉት 9 ወራት ወደ 15 ይመስሉኛል ህይወታቸውን ያጡም አሉ። ህወሓት አጋጣሚዎችን ለራሱ ጥቅም ይያዋል እንደሆነ አምናለሁ። ምናልባት ከዜጎች እየሰረቁ ነው። ለዚህ በርግጥ ማረጋገጫ የለንም። እኛ ያለን ማስረጃ በተለይ የህወሓት ወታደሮች በገቡበት የአማራ ክልል በርካቶች መጋዘኖች ተዘርፈው ሙሉ በሙሉ ባዶ ሆነዋል። አዎ፣ ይህ እውነት መሆኑን እናውቃለን።
ሾን ጆንስ በህወሓት ላይ ያቀረቡትን ይህን ክስ የህወሓት ቃል አቀባይ ጌታቸው ረዳ አጣጥለዋል። አቶ ጌታቸው ከሰዓታት በፊት በትዊተር አድራሻቸው ባሰፈሩት ጽሑፍ ጆንስ ህወሓት አጋጣሚዎችን ይጠቀማል ቢሉም የተባለውን ዘረፋ የኛ ኃይሎች ለመፈጸማቸው ግን በግልጽ አልተቹም ብለዋል። አቶ ጌታቸው አክለውም አቋማችን ግልጽ ነው፣ እንደዚህ ባሉ ጉዳዮች ከመስመር ውጪ ስለሚሆኑ ተዋጊዎች ስለያንዳንዱ ተቀባይነት የሌለው ባህሪ ማረጋገጥ ባንችልም ዝርፊያው በዋነኝነት በአካባቢው ግለሰቦችና ቡድኖች የተቀነባበረ መሆኑን የሚያሳይ ማስረጃ አለን ያሉ ሲሆን ጉዳዩን በገለልተኛ ምርመራ እንደሚያጣሩትም ገልጸዋል። የአማራ ክልልና የኢትዮጵያ ፌደራል መንግስት ባለስልጣናትም ህወሓት በገባባቸው አካባቢዎች ከእርዳታ መጋዘኖች በተጨማሪ ከግለሰብ ቤቶች ጀምሮ እስከ መንግስት ተቋማት በስፋት ዘረፋ መፈጸሙን በተደጋጋሚ አስታውቀዋል። የዩኤስአይዲ ቃል አቀባይ በቅርቡ በሰጡት መግለጫ ጦርነቱ ከተከሰተ ወዲህ በሁሉም አካላት ዝርፊያ መፈጸሙንና ይህም ተቀባይ ነት እንደሌለው መግለጻቸው ይታወሳል። በትዊተርና በፌስቡክ ስለ ዩኤስአይዲ የሚሰራጩ መረጃዎችን ከእውነታ የራቁ በሚል የተቹት ሾን ጆንስ ህብረተሰቡ እውነታውን ለማወቅ መረጃዎችን እንዲያጣራ መክረዋል። ከወቅታዊው ሁኔታ ጋር በተያያዘ በዩናይትድ ስቴትስና በኢትዮጵያ መካከል የግንኙነት መሻከር እንደሌለም ማሳያዎችን ጠቅሰው አብራርተዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በቤንሻንጉል ጉምዝ ክልል 5 ሰዎች በታጣቂዎች መገደላቸውን ነዋሪዎች ገለጹ። በቤንሻንጉል ጉምዝ መተከል ዞን ቡለን ወረዳ በባለ 3 እግር ተሽከርካሪ ወይም ባጃጅ ሲጓዙ የነበሩ 5 ሰዎች መገደላቸውን ነዋሪዎቹ ተናግረዋል። በጥቃቱ 2 ሰዎች ቆስለዋል። ንጹሃን ዜጎች ላይ ታጣቂዎች በፈጸሙት ጥቃትም 2 ሰዎች መቁሰላቸውን ነዋሪዎቹ ተናግረዋል። በተፈጸመው ግድያና ያንን መነሻ አድርገው በተሰነዘሩ አስተያየቶች ዙሪያ የክልሉን ባለስልጣናትና በአካባቢው የተቋቋመውን ኮማንድ ፖስት አስተባባሪዎች ለማግኘት ያደረግነው ጥረት ለጊዜው አልተሳካም። አስቴር ምስጋናው ዝርዝር ዘገባውን ታስደምጣናለች።
አቶ አለማየሁ ቺንካሮ የተባሉ የአካባቢው ነዋሪ ታጣቂዎች ከዚህ ቀደም ተደጋጋሚ ጥቃቶች እንደሚፈጽሙ ገልጸው ትላንት ማክሰኞ ነሐሴ 25 2013 ዓ.ም ረፋዱ ላይ ዶቤ ከተባለ ቦታ ወደ ቡለን ወረዳ በባጃጅ እየተጓዙ በነበሩ ተሳፋሪዎች ላይ ታጣቂዎች ባደረሱት ጥቃትም በ5 ንጹሃን ዜጎች ላይ ግድያ ፈጽመዋል፣ 2 ሰዎች ደግሞ ቆስለዋል ብለዋል። ጥቃቱን የፈጸሙት በአካባቢው የሚንቀሳቀሱ የጉምዝ ታጣቂዎች ሲሆኑ ጥቃት የተፈጸመባቸው ደግሞ የአማራና የሽናሻ ብሔር ተወላጆች ናቸው ብለዋል አቶ አለማየሁ።
በሁለት ባጃጅ ወደ ቡለን ከተማ የሚወጡ ከዶቢ ወደ ቡለን እና ኤሬ በካንቱ የሚባል አካባቢ ነበረ። አንድ የልዩ ስሙ ኤሬ በካንቱ አካባቢ 2 ባጃጅ ውስጥ ያሉትን ተሳፋሪዎችን ጉዞ ላይ ያሉ የጉምዝ ሽፍታ ታጣቂዎች በአፍቃቂ ሁኔታ 6 ገደለ፣ ሌላ 2 ማቁስለዋል። ከዛ ውስጥ ሽናሻ ናቸው የሞቱት፣ 2 አማራ ናቸው። 2ቱም አውቀስሎ ቡለን ፕራይመሪ ሆስፒታል ውስጥ ነው ያሉት።
ለደህንነታቸው ሲባል ስሜ አይጠቀስ ያሉ ሌላው አስተያየት ሰጪ ትናንት በአካባቢው ታጣቂዎች የፈጸሙትን ጥቃት እንዲህ ገልጸውታል።
ከጠዋቱ 4 ሰዓት አካባቢ በባጃጅ ወደ 7 ሰዎች ነበሩ። 5ቱ አጥያፊ በሆነ ግድያ በካታቶ ሞቷል። 2ቱ ቁስለኛው ነው ሆስፒታል ገብቷል። ከቁስለኞቹ ደግሞ አንደኛው አሁን ስጋት ላይ ነው ያለ። ጥቃትን የፈጸሙት የጉምዝ ታጣቂ የሚባሉ ሽፍታዎች ናቸው። በመንግስት የሚታወቁ እነሱ ናቸው ጥቃቱን የፈጸሙ ያሉ። ቀይ ማህበረሰብ ይህን መንገድ እንዳይንቀሳቀስ ከዚህ እንዳያልፍ ተብሎ በኮማንድ ፖስት ታውጆ ባለው ትጥቅም እንዳይታገል ተደርጎ ኮማንድ ፖስቱ ባዘዘው ትዕዛዝ መሰረት አሰራሩን ተቀብሎ ዝም ብሎ ባለበት ላይ የኛ ሰው ያለቀ ነው ያለው። ሰላም እናመጣለን ሰላም እናሰፍላለን ብሎ የሚታገሉ ኃይል ደግሞ ሰላሙን ሊያሰፍኑም ሊያመጡም አልቻሉም። ከሞትም አልተረፍንም። በስካባትርም የቀበርን በእጅም መከላከያንም ሰውንም ግለሰብንም ቤተሰብንም የቀበርን እየጨረስን አልቀናል ሞተናል። አሁን እንባይን ያንጠፋጠፍኩ ነው ነግርሽ።
አቶ አለማየሁ እንደሚሉት ታጣቂዎቹ በተደጋጋሚ ጥቃት በመሰንዘራቸው የተነሳ የኖረበትን ቀይ ለቆ የሚወጣው ሰው ቁጥር በየጊዜው እየጨመረ ይገኛል።
የኛ አካባቢ ያለው የጸጥታ ሁኔታ የነም ይባል አይደለም። ሰው ሁልጊዜ ያው ስደት ነው በስቃይ ነው የሚኖረው። በሚገርም ሁኔታ የሚሞት ሰው ቤተክርስቲያን የመቀበር እድሉ በጣም የለም ማለት ይቻላል። ያም ሆነ ቢያንስ ወደ 90% የሆነው የቀበሌ ሕዝብ ወደ ወረዳ ማዕከል ላይ መጥቶ ተረጂ ነው። እርዳታውም ደግሞ በአግባቡ ሊደርስልን አይችልም። በተለይ ለተፈናቀሉት ከማዕከል ቻግኒ ወደ ቡለን የሚመጣ መኪና የለም። ከዚህ ወደዛ የሚሄድ የለም። አስቤዛም ህዝቡ መግዛት አልቻለም። ምግስራት ነውም ወላድም ሪፈር ሲደረግ ወደ ከፍተኛ ሕክምና መሄድ አይችልም። ህጻናትም ሪፈር የተደረገው መሄድም አይችልም። መድኃኒትም ከማዕከል ወደ ቡለን ማዕከል መድረስ አልቻለም። በጣም አስቸጋሪ ሁኔታ ውስጥ ነው ያለው።
ሌላው አስተያየት ሰጪ በአካባቢው የሚንቀሳቀስ ቦሮ ዲሞክራሲያዊ ፓርቲ የተሰኘ የተፎካካሪ ፓርቲ የፖለቲካ ጉዳዮች ኃላፊ መሆናቸውን የተናገሩት አቶ ዮሐንስ ተሰማ አካባቢው ከአንድ አመት ወዲህ በኮማንድ ፖስት ስር እንዲተዳደር ቢደረግም መሰል ጥቃቶች በተደጋጋሚ መከሰታቸው እንዳልቆመ ይናገራሉ። የቤንሻንጉል ጉሙዝ ክልል ጉዳይ ችግሮቹ ውስብስብና መዋቅራዊ ነው ያሉት አቶ ዮሐንስ ለችግሩም ፖለቲካዊ መፍትሄ ያስፈልገዋል ሲሉ አስተያየታቸውን ሰጥተዋል።
ችግሩ የፖለቲካ ችግር የዶክተር አብይ አስተዳደር ወደ ስልጣን ከመጣ በኋላ ሪፎርሙ ባለመሰራቱ ምክንያት ያኮረፉ በመንግስት ስልጣን ውስጥ ያሉና እነሱ ደግሞ ያደረጓቸው ህገወጥ ኢንፎርማል ቡድኖች የፕሮክሲ ዋር ነው እያደረጉ ያሉት መተከል ላይ። ስለዚህ ውስብስብ ነው። ፖለቲካዊ ችግሮች አሉ። ኢኮኖሚያዊ፣ ማህበራዊ ምክንያቶቹ አሉ። ክልሉ የመንግስት ቅጥና ይዘት በአጠቃላይ መሰረታዊ የሆነ ሪፎርም ካልተከናወነ እና ማሻሻያ ካልተደረገ በስተቀር ችግሩ አይቀርም። ከዳሴ ግድቡ የሚገኘው እዛ ነው። ከሱዳን ጋር ደግሞ ሰፊ ድንበር የምንዋሰነው እዛ ነው። ብዙም ዳይቨርስ የሆነ ብሔር ብሔረሰብ የሚገኝበት ዞን ነው። ብዙ ማዕድን የኢኮኖሚ ኢንተረስት ያለበት ነው። ኢትዮጵያን የሚረብሽ የሚፈልግ ማንኛውም ቡድን ደግሞ እዛ አካባቢ ያኮረፈን ኃይል ተጠቅሞ ይሄንን ነገር እንደሚያደርግ ይታወቃል። ስለዚህ ይሄንን ፖለቲካዊ ግምገማ አድርጎ እርምጃ መውሰድ የፌዴራል መንግስት ስራ ሆኖ ሳለ አንዴ ኮማንድ ፖስት አውጃለሁ እያለ ኮማንድ ፖስቱ ከገባ በኋላ የሆነውን ነገር እናንተም ታውቃላችሁ። አንድ አመት ሙሉ እዛ ቦታ ተቀምጦ ኮማንድ ፖስቱ ሰላም አስፈን ካልቻለ ራሱ ኮማንድ ፖስቱ መፈተሽ አለበት። ክልሉ አመራር የችግሩ ባለቤትና ምንጭ ስለሆነ ችግሩን ሊያባብስ እንጂ ችግሩን ሊፈታ አይችልም።
በተፈጠሩ ችግሮችና ችግሮችን መነሻ አድርገው በተሰነዘሩ አስተያየቶች ዙሪያ የክልሉን ባለስልጣናትና በአካባቢው የተቋቋመውን ኮማንድ ፖስት አስተባባሪዎችን ለማግኘት ያደረግኩት ጥረት አልተሳካም። እንደተሳካ በሌላ ዘገባ መለሳለሁ። ይበንዲ እንዳለ ባሳለፍነው ሳምንት መጨረሻ የአማራና የቤንሻንጉል ጉሙዝ ክልል መንግስታት የሁለቱ ክልሎችን ህዝብ የልማትና የሰላም ትብብር ለማሳደግ ያለመ ስምምነት ማድረጋቸው ተሰምቷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ወደ ተከታዩ ዘገባ እንሰዳችሁ። ብሔራዊ ምርጫ ቦርድ በሶማሌና ሐረሪ ክልሎች እንዲሁም በደቡብ ብሔር ብሔረሰቦችና ህዝቦች ክልል የምዕራብ ኦሮሞ ዞን ኦሞዞን መስከረም 20 ለሚካሄደው ምርጫ የመራጮች ምዝገባ መጀመሩን አስታወቀ። በመስከረም 20ው ምርጫ አብዛኛው መራጭና ተወዳዳሪ በሚገኝበት የሶማሌ ክልል የሚወዳደረው ኢዜማ በምርጫ ቦርድ ላይ ያሉትን ቅሬታዎች አቀርቧል። ፓርቲው ባቀረበው አቤቱታ አስቀድሞ የተበተኑ የምርጫ ካርዶችን ዋጋ ለማሳጣት አዲስ የምርጫ ካርድ እንዲታተም፣ የምርጫ አስፈጻሚዎች ገለልተኝነታቸው እንዲረጋገጥ፣ ሁለት ተጨማሪ ምርጫ ጣቢያዎች እንዲጨመሩ የሚሉና በአጠቃላይ 8 ቅሬታዎችን አቅርቧል። ምርጫ ቦርድ ቅሬታዎቹ አስቀድሞ እንዳልደረሱት አስታውቋል። አዲስ ቸኮል ዝርዝሩን ያሰማናል።
ብሔራዊ ምርጫ ቦርድ የሰኔ 15ቱ ምርጫ ባልተካሄደባቸውና አሁን ምርጫው ለማካሄድ ምቹ ሁኔታ አለባቸው በተባሉ 3 ክልሎች የመራጮች ምዝገባ መጀመሩን አስታወቀ። በሶማሌና ሐረሪ ክልሎች እንዲሁም በደቡብ ክልል የምዕራብ ኦሞ ዞን በዛሬው ዕለት ምርጫ መጀመሩን የቦርዱ የኮሙኒኬሽን ኃላፊ ሶሊያና ሽመልስ ለአሜሪካ ድምጽ አስታውቀዋል። በሶማሌ ክልል የመራጮች ምዝገባ ከተቋረጠባቸው 14 የምርጫ ክልሎች በ7ቱ እንዲሁም በ5ቱ የምዕራብ ኦሞ ዞን የምርጫ ክልሎችና በሐረሪ ክልል የመራጮች ምዝገባ ከዛሬ ጀምሮ ይካሄዳል ብለዋል።
ለምሳሌ ሐረሪ ላይ የምናደርገው የመራጮች ምዝገባ በጀጎል ዙሪያ አሁን ደግሞ ከዛሬ ጀምረን ለሚቀጥሉት 10 ቀናት ለምርጫችን ምዝገባ እናረጋለን በድጋሚ ነው የሚከናወነው። የጀጎል ውስጥ ባለችው ምርጫ ክልላችን ግን የመዘጋጀት ችግር ስለሌለ የምርጫችን ምዝገባ ያን ጊዜ በተካሄደው መሰረት ይቀጥላል። አሁን ግን ተጨማሪ 5 ቀን ሰጥተናል ከቋቋም ያን ጀምሮ ተጨማሪ ምዝገባ ያን የመለቀስቶፋል የማጠናቀቂያና የማሟያ ብቻ ነው የምትሆነው ማለት ነው። ሌላኛው ሶማሌ ክልል ላይ የምርጫችን ምዝገባ ስናካሄድ ቆይተን አቤቱታዎች መኖራቸው የተነሳ ወደ 14 የሚጠጉ ምርጫ ክልሎች ላይ የምርጫችን ምዝገባን አቋርጠን ነበረ። ምክንያቱም አቤቱታዎቹ መጣራት ስለነበረባቸው ከዛሬ ጀምሮ በሶማሌ ክልል 7 ምርጫ ክልሎች ላይ የምርጫችን ምዝገባን ድጋሚ እናደርጋለን ማለት ነው። ሌሎች ግን ደግሞ ቀሪ ኮሚቴው ማነው ቡድናይቷቸው ችግር የለባቸውም ያላቸው የቀሩት ላይ ደግሞ ተቋርጦ ስለነበረ ሽፍት መጨረሻዎቹ 5 ቀናት ደግሞ ማሟያ እናደርጋለን ማለት ነው። እነዚህ እንግዲህ 14ቱ የሶማሌ ክልል ላይ ያቋረጥንባቸው ምርጫ ክልሎች ናቸው ማለት ነው። አሁን እናደርጋለን። ከዛ ውጭ ያለ ደቡብ ብሔረሰቦችና ህዝቦች ላይ ምዕራብ ኦሞ ዞን ወደ 70 ምናምን የሚጠጉ ምርጫ ጣቢያዎች ላይ በህገወጥ መልኩ ምርጫዎች ምዝገባ ተከናውኗል። ከቦርዱ እውቅና ውጭ ብለን ኢንቫሊድ ያደረግናቸው ወይም ህገወጥ ናቸው ያልናቸው ምርጫዎች ምዝገባ ነበሩ። በእነሱ ምርጫ ክልሎች ላይ አሁን ምርጫ እናደርጋለን። አንድ ዞን ነች ምዕራብ ኦሞ፣ እዚያ በውስጡ 5 ምርጫ ክልሎች አሏት። እዛ ላይ እናደርጋለን።
በሶማሌ ክልል የምርጫ ቦርድ ጽህፈት ቤት የፖለቲካ ጉዳዮችና የምርጫ ኦፕሬሽን መምሪያ ኃላፊ አቶ ሱልጣን ሀሰን ዛሬ በጅጅጋ ለጋዜጠኞች በሰጡት መግለጫም በክልሉ የመራጮች ምዝገባ መጀመሩን አረጋግጠዋል። በሐረሪ ክልልም ምዝገባው መጀመሩን ያገኘነው መረጃ ያመለክታል። ከሶስቱ ክልሎች ባሻገር በልዩ ልዩ ምክንያቶች የሰኔ 15ቱ ምርጫ ያልተካሄደባቸው የቤኒሻንጉል ጉሙዝ፣ የምዕራብ ኦሮሚያና በአማራ ክልል የሰሜን ሸዋ ዞን በመስከረም 20 ምርጫ ሊካሄድባቸው ይችል እንደሆነ ከአሜሪካ ድምጽ ጥያቄ የቀረበላቸው ሶሊያና ሽመልስ በልዩ ሁኔታ ሳይቶ ውሳኔ ካልተሰጠባቸው በስተቀር በምርጫ መርሃ ግብሩ መሰረት ዛሬ መራጮች ምዝገባ ያልተጀመረበት አካባቢ ለመስከረም 20 ምርጫ የመድረስ እድሉ ጠባብ ነው ብለዋል። ባለፈው ሳምንት የቤኒሻንጉል ጉሙዝ የጸጥታ ኮማንድ ፖስት ሰብሳቢ ጄኔራል አስራዳይ ነሩ የቤኒሻንጉል ጉሙዝ ጸጥታን በማረጋጋት ለመስከረም 20 ምርጫ እንዲደርስ ጥረት እንደሚያደርጉ ተናግረው ነበር። ለክልል ምክር ቤት ምርጫ የሚካሄድባቸው ምርጫ ክልሎችን ሳይጨምር ከህዝብ ተወካዮች ምክር ቤት ወንበሮች መካከል በሶማሌ ክልል 23፣ በሐረሪ 2 እንዲሁም በደቡብ ክልል ምዕራብ ኦሞ ዞን 5 ምርጫ ክልሎች ሲኖሩ አብላጫ የምርጫ ውድድር በሚካሄድበት የሶማሌ ክልል እየተወዳደሩ ካሉ ፓርቲዎች አንዱ የሆነው ኢዜማ ምርጫ ቦርድ እንዲያስተካክል የሚፈልጋቸውን ጥያቄዎች በደብዳቤ አቅርቧል። በሶማሌ ክልል የኢዜማ የምርጫ አስተባባሪ የሆኑት አቶ ጥላውን መልኬ እንዲያስተካክሉ የሚፈልጓቸው ዋና ዋና ነጥቦች አንስተዋል።
የምርጫ ምዝገባ ከበፊቱ ምዝገባ ቁሳቁሶች ጋር በማይመሳሰል መልኩ ምዝገባ እንዲጀመር ከዚህ በፊት የነበሩ የክልል፣ የዞን፣ የከተማ አስተዳደርና የወረዳ ምርጫ አስፈጻሚዎች አካላት በህግ እርምት እንዲወሰድባቸው ነው በአዲስ እንዲጠቁ ስለምንጠየቅ ነው። አሁንም ድጋሚ ተመሳሳይ ችግር እንዳይከሰት በምርጫ አስፈጻሚ መዋቅር ውስጥ የተቀጠሩ ሰዎች በክልሉ ውስጥ ከሚንቀሳቀሱ የተፎካካሪ ፓርቲዎች ጋር ምክክር እንዲደረግ ጠየቅ ነው። አራተኛ መራጮች ምዝገባ ሲጀመር የሁሉም የተፎካካሪ ፓርቲ ተወዳዳሪዎች በቦታው እንዲገኙ እድል እንዲፈጠር። ሶስተኛ ከዚህ በፊት ለብሔራዊ ምርጫ ቦርድ ያቀረብነው ቅሬታ መሰረት በአግባቡና በህዝቡ አሰፋፈር እና ምቾት የምርጫ ጣቢያ ያልተቋቋመላቸው ቦታዎች ፌርፌር ምርጫ ክልል እና ሽላቦ ምርጫ ክልል የምርጫ ጣቢያዎች እንዲቋቋምላቸው እና በህዝብ ጥያቄ መሰረት ምላሽ እንዲሰጥበት ነው።
አቶ ጥላውን ጥያቄዎቹን አስቀድመን ለምርጫ ቦርድ አቅርበን ምላሽ አላገኘንም ቢሉም የምርጫ ቦርድ የኮሚኒኬሽን ዳይሬክተር ሶሊያና ሽመልስ ግን ጥያቄዎቹ ከዚህ በፊት እንዳልደረሷቸው ይናገራሉ። የተነሱ ጥያቄዎችን በተመለከተም አዲስ ካርድ እንደማይታተም ሆኖም በአዲስ መልኩ ምዝገባ እንደሚካሄድ እና ይህም በድሮ ካርድ ምርጫ ማካሄድ የሚቻልበትን እድል እንደሚዘጋ አስታውቀዋል።
ሆኖ ምንድነው እንደ አዲስ ምዝገባ የሚካሄድባቸው ቦታዎች ላይ እንዳለ አዲስ የመራጮች ምዝገባ ቁሳቁስ አሰራጭተናል። እንኳን ለመራጮች ምዝገባ ቀርቶ ለስልጠናው ራሱ ለምናሰለጥናቸው ሰዎችም ቁሳቁስ አሰራጭተናል። ስለዚህ አዲስ ካርዶችን እንደ አዲስ መሰራጨት አለባቸው የሚለው በጣም ኦቪየስ ነው። አዲስ ካርድ ካልሰጠን በድሮ ካርድ መቼም ሰው ሊመርጥ አይችልም። አዲስ የመራጮች ምዝገባ የሚባለውም አላማውም ራሱ እሱ ስለሆነ ማለት ነው። በመላው ሀገሪቱ እንዳይነት ካርድ
አሁን የነሱ ጥያቄ አስቀድሞ የተበተነ ስላለ በድሮ ካርድ ሰዎቹ ድጋሚ ሊመርጡ የሚችሉበት እድል ስላለ
እሱ አይደለም ሊኖር አይችልም። ምክንያቱም የድሮን መዝገብ ከተበስተብከው የድሮን ካርድ ይዞ የመጣ ሰው መዝገብ ላይ ስሙ ሲፈልግ የትኛው መዝገብ ላይ ይገኛል? እሱ ነው አይደለም። ምክንያቱም ቀሪ ያለው ሁል ካርድ ሁል ጊዜ ቀሪ ያለው።
የምርጫ አስፈጻሚዎችን በተመለከተም የመንግስት ሰራተኞች ሁሉ ገለልተኛ አይደሉም ብሎ ለመወሰን አስቸጋሪ ነው ብለዋል ሶሊያና ሽመልስ። አጣሪ ቡድኑም በዚህ እንደተስማሙ ነው የገለጹት። ሆኖም በሶማሌ ክልል ምርጫ አስፈጻሚዎችን ተስማምተው መስጠት ላይ ችግር እንዳጋጠማቸው ነው የኮሚኒኬሽን ዳይሬክተሩ የሚገልጹት።
ምርጫ ፓርቲዎች ገለልተኛ ነው የምትሉት ሪኮመንድ አድርጉ ስጡን ብለን ጠይቀናል። ከዛ በተጨማሪም ደግሞ በምትንቀሳቀሱበት ክልል ደግሞ ያላችሁ ፓርቲዎች ደግሞ በጋራ ምክር ቤታችሁ አማካኝነት አንድ ላይ ሆናችሁ አስፈጻሚዎችን እነዚህ አስፈጻሚዎች ቢያስፈጽሙ ሪኮመንድ እናደርጋለን ሁላችንም እንተማመንባቸው ናችሁ ብላችሁ ስጡንም ብለን ከደቡብ ክልል ያን አግኝተናል። ከዚህ ፊት አማራ ክልል ያን አግኝተናል። ኦሮሚያ ላይ እንደዚህ አግኝተን በተለይ በሰኔ 14 ምርጫ ሶማሌ ክልል ላይ ማግኘታችን ፓርቲዎቹ ራሳቸው የጋራ ምክር ቤት ጽፎልናል። ተስማምተናል ያቻለን ቦርድ ምንስናል ስታኒስ በእኛ በኩል በዚህ ጋር በስምምነት ነዚህ ናቸው አስፈጻሚዎች ምንለው የለንም ነው ብለው ያሉት በደብዳቤ።
የመራጮች ምዝገባ መርሃ ግብርን ፓርቲዎች አስቀድመው እንዲያውቁ ስለተደረገ የመራጮች ምዝገባ በሚካሄድበት ጊዜ ፓርቲዎቹ መገኘት ይችላሉ ብለዋል። የታዛቢ መታወቂያ ከፈለጉ እንሰጣለን ብለዋል የኮሙኒኬሽን ዳይሬክተሯ። በፈርፈርና ሽላቡ አዲስ ምርጫ ክልል መክፈትን በተመለከተ ከዚህ በፊት የደረሰ ተቆማ እንደሌለና ከዚህ በኋላም አዲስ የሚከፈት ምርጫ ጣቢያ እንደማይኖር ሶላናሽ ማለት ተናግረዋል። ኢዜማ በጩዎቹ ላይ በሚደርሰው ጫናና በክልል የጋራ ምክር ቤት አለመካተቱ በተመለከተ ያቀረበው ቅሬታ እንዳልደረሳቸው ሶላናሽ ማለት ተናግረዋል። በዚህ ረገድ ኦብነግ ቅሬታ አቅርቦ እንደታየለት ያስታወቁት የኮሙኒኬሽን ዳይሬክተሯ ከኢዜማ ግን እስካሁን የቀረበ ቅሬታ አልነበረም ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የምትከታተሉት የአማርኛ ቋንቋ ዝግጅታችንን ነው እያደመጣችሁ ያላችሁት። ወደ ተከታዩ ዘገባ እንወሰዳችሁ። ለተዛቡ መረጃዎች መሰራጨትና ለህዝቡ አለመረጋጋት ምክንያት ነው ያለውን ተሰባስቦ ጫት መቃምና ማስቃም እንዲሁም ሽሻ ቤቶችን የደሴ ከተማ አስተዳደር በይፋ ከልክሏል። ከዛሬ ጀምሮ ተግባራዊ ይሆናል የተባለውን ደንብ የተላለፈ አካል በህግ ተጠያቂ እንደሚሆን የከተማዋ ከንቲባ አሳስበዋል። መስፍን አራጌ ተጨማሪ አለው።
የከተማዋ ከንቲባ አበበ ገብረመስቀል ለአሜሪካ ድምጽ ሬዲዮ እንዳስታወቁት ጫት ማስቃሚያና ሺሻ ቤቶች የሐሰት ፕሮፓጋንዳ መፈብረኪያዎች ህዝቡን ለስጋትና ለመፈናቀል የሚዳርጉ ማዕከላት ናቸው።
የወራሪ ኃይል ጸጉረ ልውጦችን በተለያዩ አካባቢዎች ሰርጎ የማስገባት ሁኔታዎች አሉ። ከኛም አኳያ ደሴ ላይ እንዲህ አይነት ምልክቶች ታይተዋል። በተለይ ጫት ቤቶች አካባቢ ላይ፣ ሺሻ ቤቶች አካባቢ ላይ በማስገባት የተለያዩ አልባልታዎች መንዛት ህብረተሰቡን በሐሰት ወሬ ፍርሃት እንዲፈጠርበት ለማድረግ ሰፊ ስራ እየሰራ መሆኑን ደርሰንበታልና እንግዲህ ጦርነት እስከሚጠናቀቅ ድረስ በከተማችን ያሉ ጫት ቤቶች እና ሺሻ ቤቶች ከዛሬ ጀምሮ እንዲዘጉ ነው ወሰነው።
3000 ከሚደርሱ የደሴ ከተማ ንግድ ማህበረሰብ አባላት ጋር ትናንት ውይይት ከተደረገ በኋላ ጫት ማስቃሚያና ሺሻ ቤቶች ከዛሬ ጀምሮ እንዲዘጉ ውሳኔ መተላለፉን ከንቲባው አስረድተዋል።
ይሄን ደግሞ የከተማችን ፖሊስ ጸጥታ ደንብ ማስከበር ንግድ መምሪያ በጋራ ሆነው ተቀናጅተው እንዲያዘጉና አጠቃላይ ጦርነት እስከሚጠናቀቅ ድረስ እነዚህ ነገሮች እንዲዘጉ ነው ውሳኔ ወሰነው።
ህብረተሰቡ ከተማ አስተዳደሩ ላሳለፈው ውሳኔ ደግ ጋፊ ብቻ ሳይሆን የሐሳቡ አመንጭ ጭምር መሆኑን ከንቲባው በመግለጫቸው አብራርተዋል።
የሰዓት ላፊውን ስንወስን ህብረተሰቡ ትልቅ ድጋፍ ነው የሰጠው። የባጃጅ እንቅስቃሴ፣ የእግረኛ እንቅስቃሴ ስንወስን ህብረተሰቡ ከጎናችን ነው። ትላንትናም ይሄን በራሱም አንደበት አንስቶታል። እንዲዘጋልን ይገባል። የጫት መቃሚያዎች መኖር የለባቸውም። ሺሻ ቤቶች መኖር የለባቸውም። ወጣቱ ተሰባስቦ ስለ ሀገሩ እንዳይመክር እያደረጉብን ነው። ይሄን ደግሞ ሰርጎ ገቦች ሰፊ ስራ እየሰሩ ነው። ስለዚህ ወጣቱ ሀገርን ለመከላከል የራሱ ሚና እንዳይጫወት እያደረጉ ነው የሚል የህብረተሰቡ ጥያቄም አለ። ትላንትናም የገለጸልን ማህበረሰቡ ይሄ መጋቢው ማህበረሰብ። ስለዚህ ድጋፍ አለ ብለን ነው የምናስበው።
የከተማዋ ነዋሪ የሆኑት አለማየሁ ደሳለኝ ወጣቱንም አገርንም ለመታደግ የሚበጅ በብዙሃኑ ተቀባይነት ያገኘ ሲሉ ውሳኔውን ደግፈዋል።
አንድ ጓደኛዬ ምን አለኝ፣ የጫት ቤቶችን ጎብኝቶ ከሰባት ጫት ቤቶች ላይ 400 ምናምን ወጣት ነው ያየው በአንድ ቀን ማለት ነው። በጣም የሚገርም ነገር ይሄ ነገር ዝም ብሎ አይደለም። በቃ ወጣቱን በሚገርም ሁኔታ እዚህ አሁን እዚህ አጠገባችን ጋር ውጊያ ያለ እስከማይመስለው ድረስ ኬንያ የሚኖር አድርጎ ራሱን የሚቆጥር ወይ ደግሞ የሆነ ለአገር በጣም ሩቅ ከሺህ ኪሎ ሜትር በላይ ኋላ ያለ ወጣት ነው የሚመስለው እዚህ ያለ። እንደው በተወሰነ ደረጃ በጣም ስለ ሀገሩ የሚቆረቆር ደግሞ በጣም ቅንና በጣም የሚብሰከሰክ ወጣት እንዳለ ሁሉ አብዛኛው ወጣት ግን በጫት ተይዞ ታስሯል።
ይሁን እንጂ በጫት ሽያጭ የሚተዳደሩ የህብረተሰብ ክፍሎች በኑሯቸው ላይ ሊደርስ የሚችለውን ጫና ግምት ውስጥ በማስገባት ለጊዜው መሸጥና መሸመቱ እንዳይከለከል መደረጉን ነው ከንቲባው የሚናገሩት።
በዋነኝነት ገዳውን ስናስቀምጥ ጫት መሸጥ ላይ ባለፈው ኮቪድ ላይ እንደሰራ ነው አይደለም አሁን እየወሰድን ያለው እርምጃ። ጫት ይዘው ተሰብስበው የሐሰት ወሬ የሚወራበት አጠቃላይ የወጣቱ ስለንቦና የበለጠ እንዲዳከም የሚደረግበት ሁኔታዎች እንዳሉ ደርሰንበታል። ሺሻ ቤቶችም ጭምር እንዲህ አይነት ተሰብስበው የሚቃሙባቸው ቦታዎችን ነው ያገርነው እንጂ ጫት እንዳይገባ አላገርንም። እሱን ወደፊት ተነጋገርን ከሌሎች አካላት ጋር ነው የምናደርገው። ለምሳሌ መነጋገር አለበት። ወለደሪ አካባቢ ላይ ከተለያዩ ቦታዎች ነው ጫቱ የሚወጣውና ከምንጩ ካልተነጋገርን በስተቀር ለጊዜ አሁን እየያገርነው ተሰብስቦ መቃም አይቻልም ነው በቃ።
የከተማዋ ነዋሪ አለማየሁ ግን ክልከላው ሽያጭንና ሸመታን ካላካተተ የተፈለገውን ያህል ውጤት አይገኝም የሚል ስጋት አላቸው።
እኔ ትናንትና እንደሰማሁት ሙሉ ለሙሉ ጫት እንደማይገባ ነው እኔ አክሴፕት ያደረኩት እንደዛ ነው። እንደዛ ካልሆነ ተሰብስቦ መልቃም ብቻ ከሆነ ክልክሉ ዞሮ ዞሮ በግሉ ሰው ያደርገዋል። እንደሱ የሚሆን ከሆነ ግዚያ ህክምና ነው። ተቅላላ ከተማው ውስጥ ይሄ ነገር እንዳይገባ መከልከል ነው ያለበት። ከዚህ በፊት እኮ ሌሎች ከተሞች እኮ እንደዚሁ ሲያረጉ ነበር። ትግራይ ትዝ ይለኛል። እንደሱ እንደዚህ አይነት ነገር ጫት በተቅላላ ከተማው ውስጥ እንዳይገባ ቱሪዝማቸው በተወሰነ ደረጃ ተከላክለዋል። እንደሱ አይነት ነገሮች መደረግ መቻል አለባቸው ብለን እናስባለን።
የከተማዋ ከንቲባ የወጣውን ድንጋጌ የማያከብሩ ወገኖች ካሉ ከተማ አስተዳደሩ አስፈላጊውን ህጋዊ እርምጃ እንደሚወስድ አሳስበው ህዝቡ የከተማዋን ህልውና ያስጠብቅ ሲሉ ጥሪ አስተላልፈዋል። በከተማ ውስጥ በህጋዊ ፈቃድም ሆነ በህገ ወጥ መንገድ የሚንቀሳቀሱ በሺዎች የሚቆጠሩ ጫት ነጋዴዎች እንዳሉ ይገመታል። ይህ በእንዲህ እንዳለ የመንግስት ኃይል በህወሓት ቁጥጥር ስር የነበረውን የደብረ ዘቢጥና የጨጮሃ አካባቢ ተቆጣጥሮ የማጥራት ዘመቻ ላይ እንደሚገኝ የአሜሪካ ድምጽ ሬዲዮ በትናንት ምሽቱ የዜና ወጀው መግለጹ ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
ወደ ተከታዩ ዘገባ እንለፍ። አፍጋኒስታንን ለቆ በመውጣቱ ቀውስ አስተዳደራቸው ክፉኛ እየተተቸ የሚገኘው ፕሬዝዳንት ጆ ባይደን ትላንት ማክሰኞ ለአሜሪካ ህዝብ ባሰሙት ንግግራቸው ረጅሙ ጦርነት እንዲያበቃ ያደረጉበትን መንገድ ተከላክለዋል። የቪኦኤ የዋይት ሀውስ ዘጋቢ ፓትሲ ውዳስፋራ ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል።
የዩናይትድ ስቴትስ ወታደሮች አፍጋኒስታንን ለቆ የመውጣቱን ሂደት ተከትሎ የመጨረሻዋ አውሮፕላን ለቃ ስትወጣ የታሊባን ኃይሎች በካቡል ጎዳናዎች ላይ ደስታቸውን ገልጸዋል። ትናንት ማክሰኞ ደግሞ የዩናይትድ ስቴትስ የጦር ኃይሎች ዋና አዛዥ ፕሬዝዳንት ባይደን ረጅሙ የአፍጋኒስታን ጦርነት ማብቃቱን አስታውቀዋል።
I was not going to extend this forever war and I was not extending a forever exit.
ይህን ማለቂያ የሌለውን ጦርነት አላራዝምም። የመውጣቱንም ሂደት ለሁል ጊዜ ሳራዝም አልቆይም።
የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ከዚህ በፊት 20 ዓመታትን የፈጀውና 4 ፕሬዝዳንቶችን ያስተናገደው ረጅሙ የአፍጋኒስታን ጦርነት ማብቃት ያለበት መሆኑን የሰጡትን ምክንያት በድጋሚ አስተምተዋል።
So we're left with a simple decision. Either follow through on the commitment made by the last administration and leave.
የተወልን ጥቂት ነገሮችን ብቻ መወሰን እንችል ነበር። ያለፈው አስተዳደር በገባው ቃል መሰረት አፍጋኒስታንን ለቀን መውጣት ነበረብን ወይም ከዚያውን ወጣን ብለን እንደገና ተመልሰን ሌሎች በ10ሺዎች የሚቆጠሩ ወታደሮችን ወደ ጦርነቱ መላክ ነበረብን። የነበረን ብቸኛ ምርጫ መውጣት ወይም በዚያው መግፋት ነበር።
ባለፈው ሳምንት የአይሲስ ኬ ወይም የኮራሳን መረብ ተብሎ የሚታወቀው በማዕከላዊና ደቡብ ኤዥያ የሚንቀሳቀሰው ታጣቂ ቡድን አባል የሆነ አንድ አጥፍቶ ጠፊ ባደረሰው የቦምብ ፍንዳታ 13 አሜሪካውያንና ወታደሮችን 150 የአፍጋኒስታን ዜጎችን መግደሉ ይታወቃል። ይህም ለቆ በመውጣቱ ሂደት ላይ ከፍተኛ ትችትን ቀስቅሷል። አንዳንድ ተንታኞች ግን ይህ የአፍጋኒስታኑ ተልእኮ አሁን እንዲያበቃ በማድረጋቸው ባይደን ትክክለኛ ውሳኔ ወስነዋል ይላሉ። ካውንስል ኦን ፎሬን ፖሊሲ ከሚል ተቋም ቻርልስ ኩፓቻን እንዲህ ይላሉ።
In the longer run, I think the withdrawal will look more like the
የቆየ ሲሄድ ከዚህ መውጣት ልክ ከቪየትናም እንደመውጣት እየመሰለ ይመጣል። ባጭር ጊዜ ውስጥ ሲታይ ጎዳ ይሆናል። ለረጅም ጊዜው ግን ቅድሚያ ሊሰጣቸው የሚገቡ ስትራቴጂያዊ ጉዳዮች እንዲኖሩ የዩናይትድ ስቴትስ የውጭ ፖሊሲ ትኩረት ለማስተካከልና መዋለ ንዋያችንን ከውጭው ሀገር ይልቅ በአገር ውስጥ ያለው ኢኮኖሚ ላይ ለመዋል ይጠቅማል።
የታሊባንን አገዛዝ በመፍራት ወደ አውሮፕላን ማረፊያዎች ይጣደፉና ይጎርፉ የነበሩ ሰዎች የአወጣጡ ሂደት በብዙ ቀውሶች የተሞላ መሆኑን አሳይተዋል። ፕሬዝዳንት ባይደን ግን የአወጣጥ እቅዳቸውን ስኬት በመግለጽ ተከላክለዋል።
No nation has ever done anything like it in all
የትኛውም ሀገር በታሪክ እንዲህ ያለ ነገር አልሰራም። ይህን ለማድረግ አቅሙና ፍላጎቱ ያላት ብቸኛው ሀገር ዩናይትድ ስቴትስ ብቻ ናት። ስለሆነም ዛሬ ያደረግነው እሱን ነው። የዚህ ተልእኮ እጅግ የተሳካ መሆን የሚደነቅ ክህሎት እናም የዩናይትድ ስቴትስን ሰራዊት ራስን አሳልፎ የመስጠት ጀግንነት እንዲሁም በዲፕሎማቶቻችንና በመረጃ ባለሙያዎቻችን ስራ የተነሳ ነው።
የባይደን አስተዳደር አሜሪካውያን መሆናቸውን የተናገሩ ወደ 200 የሚጠጉ መውጣት የሚፈልጉ ሰዎች በአፍጋኒስታን እንደሚገኙ ተናግሯል። ተቺዎች ደግሞ አሜሪካውያንን የረዱ በሺዎች የሚቆጠሩ የአፍጋን ዜጎች ወደ ኋላ የተተዉ መሆናቸውና ታሊባኖች ሊበቀሏቸው ይችላሉ የሚል ስጋት ያላቸው መሆኑን ይገልጻሉ። በአፍጋኒስታን የቀድሞ የኔቶ ምክትል ተወካይ የነበሩት ማርክ ሮቢንሰን እንዲህ ይላሉ።
There's been inconsistent policies as to who's the priority at the gate. One minute
ሰዎችን በማስወጣቱ ሂደት ቅድሚያ የሚሰጣቸው የትኞቹ እንደሆኑ የሚያሳይ አንድ ወጥ ፖሊሲ አልነበረም። አንድ ጊዜ የውጭ ጉዳይ ሚኒስቴር የሰብአዊ ድርጅቶችና ግለሰቦች አውቶቡሶችን ሞልተው በቡድን እንዲመጡና ሰዎችም ወደዚያ እንዲያመሩ ይመክራል። በሌላ ጊዜ ደግሞ የዩናይትድ ስቴትስን ፓስፖርት ወይም ግሪን ካርድ የያዙትን ብቻ እንደሆነ ይናገራል።
የዋይት ሃውስ ቃል አቀባይ ጄን ሳኪም ከቪኦኤ ሪፖርተር ለቀረበላቸው ጥያቄ በሰጡት ምላሽ የተባሉትን ክሶች አስተባብለዋል።
I have no confirmation of what you've just outlined. What I will tell you is
ስለዚህ ዘርካቸው ነገሮች የማረጋግጥልህ ነገር የለም። ለነገርህ የምችለው ግን በግምት 117,000 የሚሆኑ አብዛኞቹ የአሜሪካዊ ዜግነት የሌላቸው አፍጋኖች ከሀገር የወጡ መሆኑን ነው። ያን ያክል ቁጥር ያላቸውን ሰዎች በአይሮፕላን ማውጣት እስከዛሬ በዩናይትድ ስቴትስ ትልቁ ታሪክ ነው።
ፕሬዝዳንት ባይደን የአፍጋኒስታን ጦርነትን ማብቃት ተከትሎ ካሁን በኋላ ያለው የዩናይትድ ስቴትስ ፖሊሲ በአሜሪካ ጥቅም ላይና የአሜሪካንን ህዝብ ደህንነት በመጠበቅ ላይ የተመሰረተ እንደሚሆን ተናግረዋል።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የተላለፈላችሁ የሚገኘውን ስርጭታችንን በዌብሳይታችን amharic.voanews.com እንዲሁም በአትቪኦኤአምሃሪክ የፌስቡክ ገጻችን ማዳመጥ ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን ወደ መጀመሪያው የሁለተኛ አጋማሽ ዝግጅታችን እናልፋለን። ኢትዮጵያውያን በአሜሪካ ባለፈው ሳምንት በፊላደልፊያ ነዋሪ የሆኑትና የአሬክስ ፓራዳይም ባለቤት የሆኑት አቶ መስፍን ተገኑን በግል ህይወትና ስኬት ታሪካቸው ዙሪያ ቆይታ ማድረጋችን ይታወሳል። በዛሬው ዕለት ደግሞ ከግል ህይወትና ስራቸው በተጨማሪ የአሜሪካና የኢትዮጵያ የህዝብ ጉዳይ ኮሚቴ ተብሎ የተቋቋመው መንግስታዊ ያልሆነ ድርጅትን በተመለከተ ይነግሩናል። የድርጅቱን ስራ አስፈጻሚና መስራች የሆኑትን አቶ መስፍንን ደረጀ ደስታ አነጋግሯቸዋል። ቀጥሮ ይቀርባል።
አቶ መስፍን በውጭ ኑሯቸው ስኬት አስመዝግበው ከሚኖሩት ትውልድ ኢትዮጵያውያን መካከል አንዱ መሆናቸውን ባለፈው ሳምንት ታሪካቸው አጫውተውናል። በተለይ በአሜሪካ የመድኃኒት ቤቶች ዘርፍ ወይም የፋርማሲ አገልግሎት ውስጥ የታወቀ ስምና ትልቅ ድርጅት የገነቡ መሆኑን ተመልክተናል። ይሁን እንጂ ከፖለቲካው ወይም ማህበረሰባዊ እንቅስቃሴ ተሳትፎዎች ውስጥ ተገልለው የቆዩ መሆኑን ገልጸው ለመጀመሪያ ጊዜ ወደ ፖለቲካው መምጣታቸውንም ነግረውናል። ባለፈው ሳምንት ያቆብ ነው እሱ ላይ ነበር። ምን አመጣቸው?
ለሱ እንግዲህ ዋና ምክንያት የሆነው ባለፈው 8 ወር ውስጥ ይሄ ከኖቬምበር 4 ትግራይ ስለተፈጸመው ሁኔታ በኋላ ኢትዮጵያ በያቅጣጫው ትጠቃየውኝ እኔ እንደዚህ አይነት ነገር አይቼም አላቅም፣ እንደዚህም ይሆናልም ብዬም አስቤም አላቅም። ምክንያቱም እንደዚህ ኮኦርዲኔትድ በሆነ መንገድ ዌስተርን መንግስት ተግላላ እንደዚህ አይነት ለማድረግ ይነሳሉ የሚል ሀሳብ ይወስዳል ነበርማ ነገሩ ግራ ገባኝ። እና ከዛም የተለያዩ ሰባዎች ኢትዮጵያን የሚወያዩ በስብሰባዎች ውስጥ መሳተፍ ከጀመርኩ በኋላ የታየኝ ነገር ምንድን ነው? ብዙ ለፋ አገሩን የሚወድ ጠንካራ ኢትዮጵያዊ አለ ዲያስፖራ ውስጥ ከውጭ ብቻ ዓለም ውስጥ የሚኖር እና ብዙ ደግሞ የተለያዩ ኦርጋናይዜሽኖች አሉ። አንዳንዶች በጣም ካፔብል ናቸው፣ አንዳንዶቹም ኮንትሪቢዩት ማድረግ የሚችሉት ነገር አለ ግን እና ሁሉም ግን ጥሩ ስራ ሊሰሩ የሚፈልጉ ናቸው።
ይሁን እንጂ በትውልድ አገራቸው ጉዳይ በተለይም በወቅቱ ሁኔታ ከልባቸው የሚሰሩና የሚፍጨረጨሩ ግለሰቦችና ድርጅቶች ቢኖሩም አንድ የጎደለ ነገር መኖሩን ማስተዋላቸውን አቶ መስፍን ይገልጻሉ።
ብዙ ስብሰባን በሙሉ ካዳመጥኩ በኋላ አንድ አምስት ማቃቸውን ሰዎች ጠራቸው እና ይሄ ነገር ውሸት እንደዚህ እየተነዛ አሁን ባየው የሰማው ስብሰባ በሙሉ ሁሉም ሰው በመናደድ ነው አሁን የሚናገረው እንዲህ ዋሻሉ ምናምን ነው የሚባለው እና መፍትሄ ያለው ነገር ካላደረግን በስተቀር ሁኔታው የት እንደሚሄድ አይታወቅም በሚል ውይይት አደረግን እና ምንድን ነው የምናደርገው ሲባል ሁለት ነገር ተባለ። አንደኛው እውነቱን የሚናገር ፋክት ፋይንዲንግ የተባለ ፋክት ቼክ ነው በልና ዌብሳይት ተቋቁሞ ከስር ከስር የኢትዮጵያን እውነታ ነገር እናሳውቅ የሚል ሀሳብ መጣ እና እኔ ግን ያን ጊዜ የአሜሪካን መንግስትም ሆነ የዌስተርን የምዕራቡ ዓለም ያንን ሁኔታ ሲያወሩ ፋክት የላቸውም ብዬ ለማመን አስቸገረኝ። ምክንያቱም እንደዚህ ነገሩ በሚነገርበት ደረጃ ያሉ ሰዎች አያውቁም ለማለት ትንሽ አስቸጋሪ ሆኖ አገኘሁት እና እሱ ጥሩ ነው። አንድ ነገር እሱ ነው። ሁለተኛው ግን ምንድነው እነዚህ ሰዎች እንዴት አድርገው ነው እዚህ ጋር ደርሰን ይሄ የምትሉት ነገር ልክ አይደለም። ትክክለኛ ነገር ይሄ ነው። እኛ ደግሞ ይሄንን ምንላችሁ አዛን አሜሪካን ነው ምንነግራችሁ። ኢትዮጵያን አሜሪካንስ ግን ፕራይመሪሊ አዛን አሜሪካ፣ ከዛ በኋላ አዛን ኢትዮጵያን፣ ዲሴንት ኦፍ ኢትዮጵያንስ ነው ኮንሰርናችን ሁለት ከሁለቱም አንጻር ነው የሚል ነገር ካላልን በስተቀር እና ያንን ደግሞ ዩናይትድ በሆነ መንገድ ካላላ አሜሪካን ውስጥ ያለ ነው ሁላችንም በአንድ ድምጽ ነው ምንናገረው ምን ነገር ከሚል ነገር ካላል የትም አንደርስም በሚል ፓክ መቋቋም አለበት ፖለቲካል አክሽን ኮሚቴ።
አቶ መስፍን በመቀጠል እሳቸውና ጓደኞቻቸው በአሜሪካ የፖለቲካ ባህልና ህግ መሰረት እንዲመሰረት የተስማሙበት ድርጅት እንዲቋቋም ስለተደረገው ጥረት ያስረዳሉ።
ማናችንም ፖለቲካል አክሽን ኮሚቴ አቋቁመን አናውቅም። እኔ ኮርፖሬት ያለሁበት የኮርፖሬት ዓለም አለን ፓክ የኢንሹራንስ ድርጅቱ መብታችን የምናስጠብቀው ኮርፖሬት ፓካችን ነው እና እነሱን ኦርጋናይዝ የሚያደርጉ ኤክስፐርቲስ ያላቸውን ሰዎች ደወልኩና እንደዚህ አይነት ነገር እርዳታ ፈልጋለሁ እና በዛው ኤክስፐርቲስ ያላቸው ሎየሮች አሉ። ይሄ ትንሽ ኮምፕሊኬትድ ነው። ፖለቲካል አክሽን ኮሚቴ በፌደራል ኤሌክሽን ኮሚሽን ህግ መሰረት የሚቋቋመው አሰራሩ ህጋዊ መሆን አለበት። ገንዘብ አሰባሰቡ ህጋዊ መሆን አለበት። ገንዘብ አወጣጡ እንደዚሁ ፌደራል ኤሌክሽን ኮሚሽን ቦርድ ተከትሎ መሆን ያለበት ሲሆን ያ ሁሉ ለፌደራል ኤሌክሽን ቦርድ ሪፖርት መደረግ አለበት። ያን ሁሉ ነገር አዋቆ መስራት የሚችል ኦርጋናይዜሽን ነው እና ዝም ብሎ ተነስቶ ነው 5431 ሲ ብሎ የሚከፈት አይደለም ተባለ። ትራንዚሽኑ የመጣው እንደዚህ ነው። ምናርግ ይሄና ይሄ የሀገራችንን ህዝብ ዲያስፖራውን ያለንን ኢነርጂ ያለንን ኃይል አንድ ጋር የሆነ ድምፅ ማሰማት ከቻል አንድ ሁሉን አቃፊ የሆነ የፖለቲካል አክሽን ኮሚቴ መቋቋም አለበት በሚል ነው። ትራንዚሽኑ የመጣው እንግዲህ ሀገራችን ችግር ላይ ናት። እዛ ላይ የነበርነው የተሰባሰብነው 9 ሰዎች ብዙዎቻችን ከዛ በፊት ምንም አይነት የፖለቲካል አክቲቪዝም የሌለን ሰዎች ነን። አንድ ወይም ሁለት ሰዎች ምናልባት ትንሽ እዚሁ በዲፕሎማሲ አካባቢ የነበሩ ሊኖሩ ይችላሉ።
እንግዲህ ኢትዮጵያ ሁኔታ በጣም በተወሳሰበ ነው። በዚህ በተወሳሰበና አሁን ባለው ወቅታዊ ሁኔታ ውስጥ እናንተ ተሳትፎ መንግስትን አቋም በመደገፍ ከመንግስት ከኢትዮጵያ መንግስት ጎን ከመቆም አንጻር ነው ወይስ እንዴት ነው? ችግሩን ለመርዳትና ለመደገፍ ያቋቋማችሁት ድርጅት የፓክ የሚሰራው ማለት ነው? በምን ሁኔታ ነው የምትሰሩት?
እንግዲህ ፓኩ የተቋቋመው አሜሪካን ኢትዮጵያንስ ፐብሊክ አፌርስ ኮሚቴ ነው የተባለው የተቋቋመው በመሰረቱ ኢትዮጵያና በዩናይትድ ስቴትስ መካከል ለዘመናት ቆይቶ የነበረውን የሁለቱ ሀገር ግንኙነት ባይላተራል የሚሉት ነው ግንኙነትን ማጠናከርና ማሳደግ ያስፈልጋል በሚል እምነት ነው እና የሁለቱ ሀገሮች ደግሞ የጋራ ትብብር መጎልበት ይህንን በሚል ይህን የሚደግፉ የአሜሪካ የኮንግሬስ አባል ጋር ተቀራርቦ ይሰራል። በዚህን አላማ ለማስካት ማስታቃት በዚህም ዙሪያ ደግሞ ከምርጫ ከሁለቱ አሜሪካ የፖለቲካ ፓርቲዎች የኮንግሬስ ምርጫ ጽህፈት ቤቱ ጋር በኢትዮጵያና በአሜሪካ አካባቢ ባሉ የጋራ ጥቁም ዙሪያ አብሮ መስራት ይችላል። በመሰረቱ በኢትዮጵያ ውስጥ የነጻ ገበያ መልካም አስተዳደር እንደዚሁም ይህን የመሳሰሉ ሁኔታዎችን ሰፍሮ አስተዋጽኦ ያደርጋል። ከዛም አልፎ ደግሞ ትውልድ ኢትዮጵያውያን አለዛ ደግሞ የኢትዮጵያ ወዳጅ የሆኑ አሜሪካውያን በማንቀሳቀስ አሜሪካ ምርጫ መራጭነትም በተመራጭነትም እንዲሳተፉ እንዲሁም ለኢትዮጵያ ወዳጅነት የሚተጉ ተወዳዳሪዎችን እየፈለግን በዚህ በፓኩ በኩል ማንኛውንም እርዳታ ገንዘብ እርዳታ ሆነ የቮት የማነቃነቅ እርዳታ እንዲያደርጉ ያስደርጋል። ይህንን ነው እንግዲህ ፓኩ አላማው። ይህንን እነዚህን ሁኔታዎች የአሜሪካንን የአፍሪካ ውስጥ ወይም ኢትዮጵያ ላይ ሊኖር የሚችለውን ኢንትረስት የሚያስጠብቅ ሆኖ ግን ፓኩ የሚነቃነቀው የኢትዮጵያ ደጋፊ የሆነ ኢትዮጵያን የሚደግፍ አጀንዳ በማራመድ ነው እና ኢትዮጵያን የሚደግፍ አጀንዳ ማራመድ ስንል በሁሉም በሶስቱም የአሜሪካን መንግስታዊ አሰራሮች ውስጥ ፕሮ ኢትዮጵያ ብለን ሳይን ያደረግን ያስቀመጥናቸው ነገሮች አሉ። እነሱን የሚያራመድ ግን እነሱ ሲራመድ የአሜሪካንም ጥቅም አብሮ የሚያስጠብቅ ለምሳሌ እኛ የምንለው በኢትዮጵያ ውስጥ የአሜሪካን ካምፓኒዎች በተጠናከረ ሁኔታ መስራት ቢችሉ አሜሪካን የአፍሪካ ውስጥ ያላትን የኢኮኖሚክ ዲቨሎፕመንት ማን መደገፍ ብትችል የአሜሪካን ኩባንያዎች ያተርፋሉ፣ የኢትዮጵያ እዛ ውስጥ ያሉት ኩባንያዎችም ያድጋሉ እና ሁለቱም እርስ በርሳቸው ተደጋጋፊዎች ናቸው። እኛ እንደውም ጭራሽ የምንለው የኤድ ፓኬጅ አስፈላጊ አይደለም ወደሚለው ወደዛ ነው አመራራችን።
አድማጮቻችን፣ ከአቶ መስፍን ጋር ያደረግነው ቆይታ አላበቃም። ተከታዩን ክፍል በሚቀጥለው ዝግጅት ይዘን እንቀርባለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ተከታዩ መሰናዳችን ዲሞክራሲ በተግባር
በምህጻሩ ኢናሚሳ የተሰኘ የኢትዮጵያ ብሔራዊ መገናኛ ብዙሃን ድጋፍ ከሐዋሳ ዩኒቨርሲቲ ጋር በመተባበር ባዘጋጁት አውደ ርዕይ ላይ በኢትዮጵያ ብሔርን ወይም ክልሎችን መሰረት አድርገው የተቋቋሙ መገናኛ ብዙሃን በአክራሪ ብሔርተኝነት አስተሳሰብ የተተበተቡና የሙያውን ስነ ምግባር ወደ ጎን የተው መሆናቸው ተገለጸ። ዮናታን ዘብዲዮስ ዝርዝሩን ያስደምጠናል።
ጥናቱ የአገሪቱ መገናኛ ብዙሃንና ብሔርተኝነት ያላቸውን ግንኙነት አጉልቶ ያሳየ መሆኑና ጥናቱንም ለማድረግ ለመገናኛ ብዙሃን ቅርበት ያላቸው ባለሙያዎችና ጋዜጠኞችን ቃለ መጠይቅ በማድረግ እንደሆነ ረዳት ፕሮፌሰር ዶክተር ሙላቱ አለማየሁ ተናግሯል።
የኢትዮጵያ ሚዲያ በግልጽ ብሔርተኝነት ላይ ትኩረት አድርገው የሚሰሩ መሆኑ አብዛኞቹ ማለት ነው ሙያው ከሚጠይቀው ስነ ምግባር በዘለለ የብሔራቸውን ፍላጎት የሚያንጸባርቁ የብሔራቸውን ጉዳት አጉልቶ የሚያሳዩ ስለሌሎች ብሔር ጉዳያቸው ያልሆነ እና ስለሙያውም ስነ ግባርም ጉዳያቸው ያልሆነ ነገር እንዳለ ተረድተናል። ሚዲያዎች ወይም ጋዜጠኞች የሙያው ስነ ምግባር የሚጠይቀውን ከማክበር ይልቅ የብሔርና የፖለቲካ ቁርጠኝነት ላይ ትኩረት አድርገው እንደሚሰሩ አይተናል። ይህንን ሲያደርጉ ደግሞ በይዘቶቻቸው ብቻ ሳይሆን በቃላቸውም አዎ እኛ ለማንም ትኩረት አንሰጥም፣ ትኩረት እንሰጠው ለራሴ ብሔር ነው የሚሉ ጋዜጠኞችን መገኘታቸው ነው። ይህንን ከቃልም ባሻገር በጉብኝት ባየንበት ወቅት የሚይዙት ባንዲራ፣ የሚያንጸባርቁባቸው ቃላቶች፣ ድልስ ሌሎች ነገሮች ከሙያ ስነ ምግባር ይልቅ የብሔርን ፍላጎት ትኩረት ሰጥተው የሚሰሩ መሆናቸው ነው።
ጋዜጠኞቹ ስለ ሙያው ይወቁ እንጂ ሙያው የሚጠይቀውን ስነ ምግባርና ሕግ እንደማይከተሉም ጥናቱ አመላክቷል ብሏል።
የትኛውም ሀገር ያለ ጋዜጠኛ ዓለም አቀፍ በሆነ የጋዜጠኝነት ስነ ምግባርና መርሆች የሚመራ ቢሆንም ኢትዮጵያ ላይ ያለው ግን ያንን ያማከለ እንዳልሆነ በግልጽ ተስተውሏል ማለት ነው።
በኢትዮጵያ ብሔርን ወይም ክልሎችን መሰረት አድርገው የተቋቋሙ መገናኛ ብዙሃኖችና ጋዜጠኞቻቸው በአክራሪ ብሔርተኝነት አስተሳሰብ ተተብትበዋል ያውን ስነ ምግባርም ጥሷል ሲባል ማሳያው በሁለት መንገድ ይገለጣል ብሏል ዶክተር ሙላቱ።
አንደኛው ሌላኛውን ወገን የማብጠልጠል፣ የማሳነስ፣ የማንኳሰስ ለሌላው ማህበረሰብ ላይ እንዲታወቅ ያለ ማድረግ ወይንም እንዲጠላ የማድረግ አይነት ዘገባዎችን በተለያዩ ቴክኒኮች አይተናቸዋል። ለምሳሌ አንድ ጥሩ ነገር አንድ ብሔር ሲያደርግ ያን ጥሩ ነገር አይዘግቡትም ወይንም የነሱ ብሔር መገናኛ ዘመን የሚያገለግሉት ወይንም ይወክለኛል የሚሉት ብሔር አንድ ጥፋት ሲያጠፋ ያንን አይዘግቡትም። ሁለተኛውና በጣም በግልጽ የታየው ደግሞ እኛና እነሱ የሚል ልዩነት በግልጽ እንዲታይ ማለት ነው እና ህዝቡም ትክክለኛ መረጃ እንዳይሰጥ እንዳይደርሰው የማድረግ ነገር ነው።
ብሔርን መሰረት አድርገው የሚቋቋሙ መገናኛ ብዙሃን ያስፈልጋሉ ያስፈልግም ወይም መብዛት አለባቸውም የለባቸውም የሚለው ክርክር ትኩረታችን አይደለም የሚሉት ረዳት ፕሮፌሰር ዶክተር ሙላቱ ይህንን ብሏል።
መገናኛ ብዙሃኑ ስለ ብሔራቸው ብቻ ማተኮራቸው አንደኛ ሌላው ጋር ያለውን ብሔር ምን እየተሰራ እንደሆነ የፖለቲካል ውደቱን የማያሳይ እዛ ብሔር ውስጥ ያለ መልካም ሴቶችን ለዚህኛው ብሔር ያለማሳየት እዚህኛው ጋር ያሉት ለሌሎች ያለማሳወቅ ቴንደንሲ ተስተውሯል። ስለዚህ በመሆኑ ምክንያት ይሄ ክፍልፍሉን አሰፋው የሚል ነው እንጂ ሎጂኩ ሚዲያዎች መስፋት አለባቸው፣ መበራከት አለባቸው፣ ዳይቨርሲቲ መብዛት መቻል አለበት።
በብሔር ስም ተደራጅተው የአክራሪ ብሔርተኝነት አባዜ የሚስተዋልባቸው መገናኛ ብዙሃን ሊያስከትሉም የሚችሉትንም ጉዳት ዘርዝረዋል።
በደንብ ማኔጅ ከተደረጉ ጥሩ ናቸው፣ በደንብ ማኔጅ ካልተደረጉ ደግሞ ጉዳታቸው የከፋ ነው። አንደኛ የቀድሞ ዩጎስላቪያን ማየት እንችላለን። ቅድመ ዩጎስላቪያ ልክ በእነዚህ ትሬንድ ነው የሄደችው። ስለዚህ ስድስቱም ሜጀር የምትላቸው ሪጅኖች የራሳቸው ሚዲያ ነበሩ፣ የሚያተኩሩት የራሳቸው ብሔር ላይ ብቻ ነበር። የራሳቸው ብሔር የሰራውን ጀብድ፣ የራሳቸው ብሔር የሰራውን መልካም ነገር አጉልቶ ያሳያሉ። ሌላኛው ብሔር የሰራውን መጥፎ ነገር አጉልቶ ያሳያሉ። ጥላቸውን በደንብ ያንጸባረቁ ነበር። በእንደዚህ አይነት ሁኔታ የኛም ከቀጠለ ኦፍኮርስ ነበረ። አሁን እኮ ቀዝቀዝ ስላለ ነው ማናየው እንጂ ባለፉት ሁለት ዓመታት በተለይ ኮቪድ ከመምጣቱ በፊትና የትግራይ ግጭት ከመከሰቱ በፊት የኢትዮጵያ ሚዲያዎች እንደዚህ አይነት ብሔርተኝነት በማምጣታቸው የተነሳ ግልጽ የሆነ ጉዳቶች እየታዩ ነው የነበረው። ቴንደንሲው ነበር አይተናል። በአንድም ይሁን በሌላ መልኩ በብዙ መልኩ ተጽዕኖ ይኖረዋል ማለት ነው። ይቀጥልና ኢኮኖሚ ውስጥ ይገባባል፣ ማህበራዊ መስተጋብር ውስጥ ይገባባል። ስለዚህ ልዩነትን እያሰፋ ስለሚሄድበት ከጥቅሙ ይልቅ ጉዳቱ ያመዝናል።
በክልሎች መገናኛ ብዙሃን መስፋፋታቸው በራሱ የሚያስከትለው ችግር ባይኖርም የሚሉት የዲላ ዩኒቨርሲቲው የጋዜጠኝነት መምህሩ ሄኖክ ንጉሴ መታየት ያለበት እነዚህ በብሔራቸው ስም የተቋቋሙ መገናኛ ብዙሃን የሚዲያ ህግ ወይም የሙያውን ስነ ምግባር አክብረዋል ወይስ አላከበሩም የሚል መሆን አለበትም ብሏል።
ራስን ማስተዋወቅ፣ ባህልን ማስተዋወቅ፣ አንድ አካባቢ እንዲደመጥ ማድረግ፣ ችግሮቹ እንዲደመጡለት ማድረግ ማለት እኛ እነሱ የሚል ዲቪኒሽ መግባት አይደለም። ስለዚህ እኛ እነሱ የሚለውን ጉዳይ በዋናነት ሰዎች አብረው እንዴት መኖር ይችላሉ፣ አንዱ ብሔር አንድ ሀገር እንደማጋራታችን እንዴት መኖር እንችላለን የሚለውን በደም ጋዜጠኞች በዚህ ዘመን በተለይ በዋናነት የሰላምን ጉዳይ መሰረት አድርገው ሊሰሩበት የሚገባ ዋና ጉዳይ እንደሆነ ነው ልንገነዘብ የሚገባ።
ያስገኛሉ ተብሎ የሚጠበቁ ትርፋቶች እንዳሉ ሁሉ አግባብ ባልሆነ መንገድ ስራ ላይ ከዋሉ ደግሞ የሚያስከትሉትን ጉዳት ከዓለም ታሪክ ትምህርት መውሰድ ያስፈልጋልም ነው የሚሉት።
በተለይ ልዩነት ላይ ሲሰራበት መፈራረስ አይደለም ብዙ መጥፎ ነገሮች ሀገር ላይ ሊፈጠሩ ይችላሉና ማንም ሀገሩን የሚፈልግ ሀገሩን የሚወድ አንድ ዜጋ ጋዜጠኝነትም ቢሆን ብሔራዊ ጥቅምን በማስጠበቅ ረዳ ጋዜጠኞች በዚህ ጉዳይ ላይ ሊሰሩበት የሚገባ ጉዳይ ነው።
በኢትዮጵያ መገናኛ ብዙሃን ታሪክ ውስጥ የአክራሪ ብሔርተኝነት ችግር የሰረጸው አገሪቱ ለአመታት የተከተለችው የፖለቲካ ስርዓት ነው የሚሉት የጋዜጠኝነትና የኮሙኒኬሽን አንጋፋ ባለሙያ አቶ ዘመድኩን ተክሌ ከአክራሪ ብሔርተኝነት ሙያው መውጣት ያለበት ወቅት አሁን ነው ሲሉ አሳስቧል።
አክራሪ ብሔርተኝነት የትኛውም ሀገር እንዳልተጠቀመበት ብዙ ሀገሮች በአክራሪ ብሔርተኞች ውስጥ መገናኛ ብዙሃኖቻቸው ጋዜጠኞቻቸው በመሳተፋቸው ሀገራቸውን እንዳፈረሱ እና ይሄ በታሪክ የሚታወቅ ትክክለኛ ነገር ነው። ስለዚህ ብሔርተኝነት ማጠቃላይ እንደ ችግር መታየት የለበት። አክራሪ ብሔርተኝነት ግን እንዳይስፋፋ እንዲቀጭጭ ጋዜጠኞች ትልቅ ሚና እንዳላቸው ራሳቸው ግን አክራሪ ብሔርተኞች ውስጥ የኔ ለሚሉት ወገን በተለየ ሁኔታ የኔ ብሔር የኔ ባህል የኔ ቋንቋ ለሚሉት በተለየ ሁኔታ መቆም እንደሌለባቸው ወርጊዴ ጋዜጠኛ ለእውነት ነው የሚቆመው።
ችግሩን ከመቅረፍ ረገድ የጋዜጠኝነት ትምህርት ቤቶች ማድረግ ስላለባቸው የተጠየቁት የአዋሳ ዩኒቨርሲቲ የጋዜጠኝነትና የተግባቦት ትምህርት ክፍል ኃላፊ ወይዘሪት ህይወት ዮሐንስም ይህንን ተናግሯል።
የጋዜጠኝነት ትምህርት ቤቶች ወይንም ደግሞ የከፍተኛ ትምህርት ተቋማት የተቋቋሙት ሙያን ከትውልድ ትውልድ ለማሻገር ነው። ስለዚህ ትኩረት አድርገው መስራት ያለባቸው ሙያው ላይ ነው። ችግሩም እንገባ ቀስ እያለን የገባንበት የሚዲያ ምህዳር ሆኗል። ይሄ የብሔር ፖለቲካው ማለት ነው። ስለዚህ ምንድነው መደረግ ያለበት? ስንወጣም መፍትሄ በሚያሻው መልኩ እየተነጋገርን እየተደማመጥን ሙያውን ሊያስጠብቅ በሚችል መልኩ መሆን መቻል አለበት። ያንን ምናደርገው ደግሞ ተተኪው ትውልድ የዚህ ችግር ገፈት ቀማሽ እንዳይሆን እያስተማርን እያሳወቅን መረዳት እንዲኖረው ተጨባጭ ሆነ ግንዛቤ እንዲኖረው ያደረግን መሻገር መውጣት መቻል አለብን ማለት ነው።
መገናኛ ብዙሃኑ የገባበትን ችግር በውል እንዲረዳ እንዲሁም ለመፍትሄ እንድነሳሳ ለማስቻል ተመሳሳይ አውደ ርዕዮች በተለያዩ ከተሞች እንደሚካሄድም በመድረኩ ተጠቁሟል። ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ ሐዋሳም።
ተከታዩ መሰናዷችን ሴቶችና ቤተሰብ ነው። ቅድስት ተስፋዬ የቱባ ኢትዮጵያ ዲዛይን መስራችና ስራ አስኪያጅ ናት። ቱባ ኢትዮጵያ ዲዛይን በአዲስ አበባ ቆሼ አካባቢ ስራ ላጡ እናቶች በቤት ውስጥ የሚመረት የክር ስራን የሚያሰለጥን ሲሆን በተጨማሪም 35 ለሚሆኑ ሴቶች የስራ እድልን ፈጥሯል። ኤደን ገረመው ከቅድስት ተስፋዬ ጋር ቆይታ አድርጋለች። ስለ ድርጅቱ አመሰራረት ከምታብራራበት ትጀምራለች።
ለዛ ለቆሼ መደርመስ አደጋ አንዱ ምክንያት ነው ብለን ያሰብነው የፔስታል በየቆሻሻ ውስጥ መኖር ነው። እና ፔስታል በቆሻሻ ውስጥ ሲኖር ጠንካራ የሆነ መሰረት በቆሻሻ መሀል እንዳይኖር ያደርጋል እና ቆሻሻው እንዲደረመስ ምክንያት ይሆናል። ሌላው ደግሞ ፔስታል በባህሪው አየርም ፈሳሽን ስለማያሳልፍ በውስጡ በዝናብ እንደሚወገድ በተለያየ ምክንያት የሚገባን ፈሳሽ ውሃ ይዞ ፈርመንት ያደርግና ሜቴን ጋስን ይፈጥራል። ያ ደግሞ አየር ነው የሚፈልገው። ቆሻሻው ሲሸራተትና ለአየር ሲጋለጥ የመፈንዳትን አደጋ ይከሰታል ማለት ነው። ከዛ ጋር ተያይዞ ነው እንግዲህ አካባቢን የማይጎዳ ለመገበያ የሚሆን ቦርሳ አንድ አንካራን ብለን ነበር የተነሳ ነው። ከዛ በኋላ በጣም ብዙ ሌሎች ፕሮዳክቶችን ለማምረት ሞክረናል። ለምሳሌ እንደ ክር ባጎችን፣ የጨርቅ ባጎችን እንዲሁም ደግሞ የወረቀት ባጎችን ለመስራት ሞክረን ነበር። ግን በተለያዩ ምክንያት እነዚያን ነገሮች አቁመን አሁን ላይ የምንሰራቸው ፕሮዳክቶች ጨርቁን እናመርታለን። መጀመሪያ ክርና መርፌ ነው፣ ሌላ ነገር አንጠቀምም። የሚጠቀመው ክር ደግሞ 30% ሪሳይክል እንደሆነና 70% ጥቅም የሚሰራ ክር ነው።
ይህ ስራ የሚሰራው ነዋሪነታቸው በዛው በቆሼ አካባቢ በሆኑ ስራ አጥ እናቶች ነው
እና ያንን ለማድረግ ደግሞ የምንጠቀመው እዛው ቆሬ አካባቢ ወይም ቆሼ የተደረመሰበት አካባቢ ላይ የሚኖሩ ሴቶችን ታከር ነው፣ የራሳችን ታከር ናለ እሱን እናሰለጥናቸው ነው። ከዛ ጥሬ ዕቃ እናቀርብላቸዋለን። እነሱ ደግሞ ከቤታቸው ቁጭ ብለው ይሰራሉ ማለት ነው። አሁን ላይ ወደ 35 የሚጠጉ ሴቶች አሉ አብረው የሚሰሩ።
ቅድስት በቋሚነት 35 ሴቶች አብሯት ቢሰሩም የሙያ ስልጠናውን ግን ለሁሉም ክፍት መሆኑን ትገልጻለች።
ሴቶች እንግዲህ ስራ አጥ የሆኑ ሴቶች ናቸው። የምናገኛቸው ከወረዳው ቢሮ ነው እና ሄደን እናናገራቸዋለን። ስራ አጥ ሴቶችን እንፈልጋለን ብለን የስም ዝርዝራቸውን ከእናድራሻቸው የሰጡ ነው። ከዛኛ እንደውላቸዋለን። ሁሉንም የሚያስለጠናቸውን ሴቶች ወይም የደወልናቸው ሴቶች በሙሉ ወደኛ መት ይሰራሉ ማለት አይደለም። ግን ፍላጎት ያላቸው ሴቶች ይመጣሉ፣ ስልጠናውን ይወስዳሉ። ስልጠናውንም ከወሰዱ በኋላ ሊገቡት ይችላሉ። ያው እንደ ፍላጎታቸው ነው። ግን ያው በጣም ብዙ ሰው ነው ያሰለጠን ነው ከመቶ ሴቶች በላይ ማለት ነው።
በዋናነት ቦርሳ ከመሸጡ በላይ አብረዋቸው የሚሰሩት ሴቶች ተጨማሪ የህይወት መደጎሚያ ገቢ ማግኘታቸው ትልቁ ስኬታቸው እንደሆነ የምትናገረው ቅድስት፣ ይሄ ስራ እናቶች ማህበራዊ ህይወታቸው ሳይስተጓጎል እንደሚሰሩትም ትገልጻለች።
ሴቶች ላይ የመጣውን ለውጥ ስናስብ አንዳንድ ጊዜ ሴቶች ጠዋት ይነሱ ዜና ቀባሊቻቸው ለለትንጫቸው ወይም ለምን የሚጠይቋቸው ማለት ካላቸው ባለ ሲንግል ማሞች ያለሁን እኛ ጋር የሚሰሩ ማለት ነው። እነሱ ልጆቻቸውን የማይከታተሉባቸው ሁኔታዎች አሉ። ለምሳሌ አሁን ልጆች ትምህርት ቤት ይሄዳሉ፣ ይመጣሉ፣ የቤት ስራ ይስሩ፣ ትምህርት ቤት በስራ አስገብተው ይማሩ፣ እያነበቡ ይሆን አይሆን አይረዱም። በተለይ ሲንግል ማሞች ሲሆኑ ማለት ነው። ምክንያቱም ጠዋት እሷ ማታ ነው የምትገባው፣ እሷም ይደክማታል እና ልጆቿን የማየት አጋጣሚ አይኖራትም፣ የመከታተል አጋጣሚ አይኖራትም። እና ለእንደነዚህ አይነቶቹ እናቶች የስራ እድሉ ቤታቸው ድረስ ሲመጣ እና ቤታቸው ቁጭ ብለው ሲሰሩት ልጆቻቸው ትምህርት ቤት ሄደው ሲመጡ እያነበቡ እንደሆነና እንዳልሆነ የት እንደሚሄዱ እያንዳንዱን ነገር ይከታተላል እና ያ ለእነሱ ትልቅ ነገር ነው። በሌላ መንገድ ደግሞ ሌላ ገቢ ማያስገቡ ከሆነ ሚስቶች ከባሎች ገቢ ዋጋ ገንዘብ ሲጠይቁ ጭቅጭቅ ነው የሚፈጠረው እና በዛ ኢንቫይሮንመንት ውስጥ ከሚያደግ ልጅ አሁን በተለየ መንገድ እና በዚህ በኩል ቤታቸው ስራ ሲመጣላቸው የምንሰርተው ገቢ ሲያገኙ እና ከባሎቻቸው ገንዘብ ሳይቀበሉ ሲቀሩ የራሳቸውን ወጪ መሸፈን ሲችሉ ያኔ የሆነ ሰላማዊ የሆነ ኢንቫይሮንመንት ውስጥ የሆነ ልጆች የሚያድጉት እና ለነገውም ለሚመጣው ትውልድ ጥሩ የሆነ
የቱባ ኢትዮጵያ ዲዛይን መስራችና ስራ አስኪያጅ የሆነችው ቅድስት ተስፋዬ በቀጣይ 5 አመታት ከ500 በላይ ለሚሆኑ ሴቶች የሙያ ስልጠና የመስጠት ህልም እንዳላትም አጫውታኛለች። በአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።